ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል።
እነስተልኝ እንደምን አመሻችሁ ጓደኞቻችን። ዛሬ ረቡዕ ሚያዝያ 6 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ ሚያዝያ 6 ቀን 498 ቀናት አለፋቸው።
ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ዋልታና ማልገር እኔ ለመሆኔ የሰው ዘሮች እናት አትሻምርም አትፈልግም ጥናት አሁኔ ንግስቲ ወላጅ እና አብራሽ ንግስቲ የጸጋዬ ደፈራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ ለምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባቻባ ነፍሶ ወላጅ ነኝ ሴቲቱ።
በዛሬ ዝግጅታችን የሴቶችን የትግል አጋርነትና ትግል በሚመለከት የቀረቡ የተለያዩ ጽሑፎችን እናሰማለን። በመጨረሻም ሴተትን ማመን ለመጪው ድል ዋስትና ነው በሚል ርዕስ ከዚህ ቀደም በፍኖተ ዲሞክራሲ ተላልፎ የነበረውን ሐተታ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በአካዳሚያ ዜና
ሰኞ ሚያዝያ 4 ቀን በአድዋ ከተማ የሻዕቢያ ወታደሮች በከፈቱት ተኩስ ንጹሃን ዜጎች የተጎዱ መሆናቸውን የግዚያዊ አስተዳደር የአክሱምና የማዕከላዊ ዞን ጸጥታ ኃላፊ ገልጸዋል። ኃላፊው በሻዕቢያ ወታደሮች ጥቃት አንድ ሰው እንደሞተና ወደ 20 የሚደርሱ ሰዎች መቁሰላቸውን ቢናገርም በቦታው የነበሩ ነዋሪዎች ግን የሟቾቹ ቁጥር እስከ 8 ያደርሳል። ከቁስለኞቹ መካከል 6 ከፍተኛ ጉዳት ስለደረሰባቸው በጽኑ ሕክምና ክፍል ውስጥ እየተረዱ መሆናቸው ተገልጿል። ጥቃቱ የደረሰው መናሃሪያ ተብሎ በሚጠራው የከተማ ክፍል ሲሆን በመኪና ተጭኖ የሄዱ የነበሩት የሻዕቢያ ወታደሮች የእሩምታ ተኩስ የከፈቱት አንድ ባጃጅ መንገድ ዘግቶብናል በሚል ምክንያት መሆኑን የዓይን እማኞች ተናግረዋል። በተኩሱ ባለባጃጁና በአካባቢው የነበሩ ሰዎች የአካል ጉዳት ሲደርስባቸው አንድ ሰው ሕይወቱ አልፏል። ለጉዳዩ ሻዕቢያም ሆነ አገዛዝ ባልሳኖች የሰጡት መግለጫ የለም። ማክሰኞ ሚያዝያ 5 ቀን በትግራይ ካለው ጦር ተሰጥቶ መግለጫ ካለፈው ሳምንት ጀምሮ በትግራይ 8 የተለያዩ ቦታዎች በተካሄዱ ተከታታይ ዘመቻዎች የወያኔ ቡድን አባላት ከፍተኛ ጉዳት የደረሰባቸው መሆኑ ተገልጿል። ዘመቻው ተካሄደባቸው ቦታዎች በመስራቅ በደቡብ ትግራይና ከመቀሌ በሰሜን ምስራቅ በመትገኘው ጽጌሬዳ በሰሜን በኩል ሃውዘን እንዲሁም በአክሱም አካባቢ ውቅሮ ማሪያ እና ዛና ሲሆኑ በርካታ የወያኔ ጦር አባላት እንደተደመሰሱና ብዙዎችም እጃቸው እንደሰጡ መግለጫው ይዘረዝራል። ከተገደሉት መካከል የጀነራል ማዕረግ የነበራቸው ከፍተኛ የወያኔ አመራር አባላት የሚገኙበት መሆኑ የተነገረ ሲሆን ያንዳንዶቹ አንገት በወያኔዎቹ ተቆርጦ መወሰዱን ተገልጿል። አንገታቸው ተቆርጦ ከተወሰዱ መካከል ሴቶች የሚገኙበት መሆኑና ከነዚህም አንደኛዋ ሞንጀሪኖ በሚል ቅጽል ስም የምትታወቀው ፈትለወርቅ ገብረ እግዚአብሔር ሳቶን እንደማይቀር ተገምቷል። አንዳንድ የአመራር አባላት ማምለጣቸውና በመስራቅ ወይም በሱዳን በኩል ወደ ውጭ ለመውጣት ጥረት የሚያደርጉ መሆናቸውን ጠቅሶ እንደተለመደው በጥቂት ጊዜ ውስጥ ሊያዙ ይችላሉ ተብሏል። በተያያዘ ዜና ሰሞኑን ትግራይን የጎበኙት የአውሮፓ ህብረት ልዩ መልእክተኛ የሆኑት የፊንላንዱ የውጭ ጉዳይ ሚኒስቴር ፒካ ሃቪስቶ ለዜና ተቋሞች በሰጡት መግለጫ በትግራይ የሰብአዊ መብት ጥሰቶች አሁንም መሻሻል እንዳላሳየ ገልጸው ሁኔታው በዚህ ከቀጠለ በከፍተኛ ደረጃ ረሃብ ሊከሰት እንደሚችል ጠቁመዋል። ከለሰቡ በነግራቸው ውስጥ ችግሩ ይፈታ የሚችለው የወያኔ ቡድንና አገዛዙ ችግሩን በውይይት ሲፈቱት ብቻ ነው ማለታቸው ወያኔን እንደገና ወደ ስልጣን ለመመለስ ምዕራባውያን የሚሸርቡት ሴራ በድጋሚ ያጋልጣል በማለት አንዳንድ ክፍሎች አስተያየት እየሰጡ ነው። በመጪው ግንቦት ወር ሊካሄድ የታቀደው የይስሙላ ምርጫ ከፍተኛ ችግር ያለበት መሆኑን ምርጫ ቦርድ ተብዬው አስታውቋል። በተለያዩ አካባቢዎች ባሉት የጸጥታ ችግሮች ምክንያት ቦርዱ ተብዬው እንዲመሰረቱ ካቀዳቸው 50,000 የምርጫ ጣቢያዎች መካከል በአሁኑ ወቅት ተመስርተው ምዝገባ እያካሄዱ ያሉት 25,151 ብቻ እንደሆኑ ተገልጿል። በኦሮሞ፣ በደቡብ፣ በአማራና በቤንሻንጉል ጉሙዝ አካባቢዎች የተከሰቱት ከፍተኛ የጸጥታ ችግሮች የምርጫ ጣቢያዎችን ለመመስረት ትልቅ እንቅፋት የፈጠረ ሲሆን በሶማሌና በአፋር ወሰን አካባቢ በተፈጠረው ግጭትና በተከሰቱት ውጥረቶች ምክንያት ለምርጫ ጣቢያዎች መድረስ የነበረባቸው ቁሳቁሶች ለማድረስ ያልተቻለ መሆኑን ተነግሯል። በአባይ ግድብ ዙሪያ ሰሞኑን በሶስት አገሮች መካከል እየተካሄዱ ያሉት እንቅስቃሴዎች ልዩነቱን እያባባሰው መሄዱ ተገልጿል። ማክሰኞ ሚያዝያ 4 ቀን የአገዛዙ ባለስልጣኖች በኢትዮጵያ ውስጥ ለሚገኙ አምባሳደሮች በሰጡት መግለጫ የግድቡ ድርድር አስመልክቶ ግብጽና ሱዳን ለፖለቲካ ጠቀሜታ የሚያራምዱትን አቋም ተቀባይነት የሌለው መሆኑን ገልጸዋል። ሁለቱ አገሮች በተለይም ግድቡን የአረብ አገሮች የውሃ ደህንነት ስጋት አድርገው ማቅረባቸው የሚያሳዝመውን ጠቅሶ ድርድሩ በአፍሪካ ህብረት ስር መሆን እንዳለበት አስገንዝበዋል። ይህ በእንዲህ እንዳለ የሱዳኑ የሽግግር መንግስት ጠቅላይ ሚኒስቴር የሶስቱ አገሮች መሪዎች አስቸኳይ ዝግ ስብሰባ እንዲያደርጉ ጥሪ አስተላልፈዋል። ጠቅላይ ሚኒስትሩ በግድቡ ዙሪያ እስካሁን የተደረገ ስምምነት ሙከራዎች እንዳልተሳኩ ጠቅሰው ከስድስት ዓመት በፊት በተደረገው የቅድሚያ ስምምነት ላይ ግድቡን አስመልክቶ በዋና ዋና ጉዳዮች ላይ ስምምነት ማድረግ ካልተቻለ ጉዳዩ ለሀገሪቱ መሪዎች እንዲተላለፍ የሚል መርሃ ስለሰፈረ ጥሪው የተላለፈው በዚህ ምክንያት መሆኑን ገልጸዋል። በሱዳን በኩል ለቀረበው ጥሪ አገዛዙ ባለስልጣኖች የሰጡት መልስ የለም። በሌላ በኩል ሱዳን ከያዘችው የኢትዮጵያ ግዛቶች ወታደሮቿን እንድታስወጣ የዓለም አቀፉ ህብረተሰብ ጫና ማድረግ አለበት በማለት የአገዛዙ የውጭ ጉዳይ ሚኒስቴር አስታውቋል። ሚያዝያ 4 ቀን ያወጣው የውጭ ጉዳይ ሚኒስቴር መግለጫ ሱዳን የኢትዮጵያን ግዛት መውረሯን፣ ዜጎችን ማፈናቀሏን፣ ንብረቶች መዝረፏን ገልጾ ተጨማሪ ቦታዎችን ለመያዝ የጦር አታሞ እየጎሰመች መሆኗን ጠቅሷል። ሱዳን የምስራቅ አፍሪካ በየነ መረብ ሊቀመንበር ሆና እያለ የኢትዮጵያን ግዛት መውረሯን የዓለም አቀፉ ህብረተሰብ ጦሯን እንድታስወጣ ጫና አለማድረጉ የሚያሳዝነው ሲል ገልጿል። የዓለም አቀፉ ማህበረሰብ ጫና እንዲያደርግም ጠይቋል። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ። Oh,
ሸለም በግማሽ ማይደንም ግማሽ ጎፈሬ ግማሽ ማላጣ ይባል የነበረው እንኳን የዘመነኞች ቀንጦናል ግማሽ አገር የለችም ዘረኞቹ ሆኖላቸው ኢትዮጵያን አልከፋፈሏትም ገና ስለዚህ አገራድን ትግላችን መላ ኢትዮጵያን የሚመለከት ነው ይህን ግዳጅ ለመወጣትም ሁሉም ህዝብ መሰለፍ መታገል አለበት ሁሉ ስንል ሁሉም ነው ማንም ድርጅት ወይም የህዝብ ክፍል ላይ የሚጫን ግዳጅ አይደለም የሁሉም ግዳጅና ኃላፊነት ከሆነ ደግሞ የማህበረሰቡ ግማሽ በላይ አካል የሆኑትን ሴቶች በቅድሚያና በአብይነት ይመለከታል ሴቶችን ያላሳተፈ ህዝባዊ ትግል ለድል እንደማይበቃ ደግሞ የሚታወቅ ነው ለዚህ ሀቅ አፍአዊ ድጋፍ ቢሰጠውም ሴቶች በፖለቲካው መስክ ተገለው እንደሚገኙ የሚታወቅ ነው። ካድሬ ሴቶች ሚኒስቴር ወዘተ ብለው መሾማቸው ይህን ሀቅ የሚቀይረው አይደለም። የሴቶችን መብት ብቻ ሳይሆን ህይወታቸውንም እያጠፋ ያለው የኮሎኔሉ ዘረኛ አገዛዝ መሆኑ ደግሞ ክርክርን ጋባዥ አይደለም። ጸረ ወያኔ የሆነ ጸረ ኮሎኔሉ ትግላችን ሴቶችን በድርጅትና በትግል ማቀፍ ማሰለፍ ስላልቻለ ይህ ያመጣብን ድክመት በቀላሉ የሚታይ አይደለም። የኢትዮጵያ ግማሽ በላይ ህዝብ ሴቶች ናቸው። ብዙዎቹ ደግሞ ወጣቶች ናቸው። የቄሮም የመንጋም አባሎች አይደሉም። የትግራይ ሴቶችም በባዕድ ያሉትን ምሁር ተብዬዎች ሳይጨምር ኢትዮጵያዊነታቸውን እንደወደዱ እስከዛሬ አሉ። ለነገሩ አጠቃለላችሁ ባንባል ብንመርጥም ዘረኝነት በጥቅሉና በዋና መልኩ የወንዶች ገጽታና አቋም ነው። እንደ ወንድ ትምክህት ሴቶች በአብላጫው አገር ወዳድ ናቸው። ሕፃናትን አያርዱም፣ ሴቶችን አይገድሉም። አገራቸውን ይወዳሉና ከተደራጁ አገር አድን ትግሉን በከፍተኛ ደረጃ ሊታደጉ የሚችሉ ናቸው። ለሀገር ቆመናል ታጋይነን የሚሉት ክፍሎች ሳይቀሩ ግን ሴቶችን በተመለከተ ትምክህት እንዳላቸው ነጋሪም አንፈልግ። በትግሉ ይዘታችንና ሂደት ገና ነን። በሰሞኑ ብልጥንኝ ባዩ ኮሎኔል የኪነት ሰዎችን በጅምላ ሊሸልም ሲነሳ ከነፍሰ ገዳይ እጅ ሽልማት መቀበል ሐራም ኃጢአት ነው በማለት ፈንታ እኔስ ብለው የሚለምኑ ጉዶች ተበራክተው ማየት ተገደናል። ጫማ ተጎንብሶ የሳመው ተረሳ። የሻቢያን ባንዲራ በአዲስ አበባ ይዞ የተወዛወዘው ተረሳ። የቄሮ ዘፋኝ ምን ነው ስሙ አልተጠራ ወዘተ ብለው ሲቅለሰለሱ መታዘብ ተገደናል። ክርስቶ አደርነት መቼ ነው የሚያበቃው? ከአማራ ገዳይ ወርቅ የተቀባ መዳብ ለመቀበል መጎንበስ የውርደት ውርደት እንጂ ምኑ ያኮራል? በዚህ ዙሪያ የታየው ውርደትና ቅሌት ትግላችን ንቃታችን አገር ወዳድነታችን መጫጫቱን የሚያሳይ መሆኑን ይጠቁመናል። ሴቶችን እንዲደራጁና እንዲታገሉ ደጋፊ መሆን ገና ይጠበቅብናል። መድረግ የያዙት ሴቶች ባንዳና ካህዲዎች አንጃና ውዳቂዎች ናቸውና፣ ስለዚህም ሙሉ ኃይላችንን ሁሉን ህዝባችንን ይዘን ነው አገር አድን ትግል ማካሄድ የምንችለው። ግማሽ አገር የለም፣ በግማሽ የሚድንም አገር የለም። ሴቶች ተደራጅተው የትግሉ አካል ካልሆኑ ትግላችን ይቀጭጫል፣ ድል አያደርግም። ለዚህም ነው ድርጅታችን ሴቶችንም ካላሳተፈ ውጤት አልባ ሆኖ የሚቀረው። ሴቶች ያሉበት ትግል ደማቅና አሸናፊም ነው። ሴቶች ይደራጁ፣ ለአገር አድን ትግሉም ዘብ ይቆሙ። ድል ለአገር አድን ትግላችን።
አዎ ሴት ነኝ። እስላምም ሁን ክርስቲያን፣ ታዛዥም ሁን ባለስልጣን፣ ሳድቃንም ሁን ኃጢአተኛ፣ የጦር መሪ ፈራጅ ዳኛ፣ ምሁርም ሁን ተመራማሪ፣ አራሽ ገበሬ የፋብሪካ ሰሪ፣ ንጉስም ሁን ፕሬዝዳንት የአገር መሪ፣ መንገድ ጠራጊም ሁን ወርቅ አንጣሪ፣ የነጻነት ታጋይ የመብት ተከራካሪ። አዎ እኔ ነኝ ሴቲቱ፣ ቀጥ ብለህ እንድትሄድ የፈጠርኩልህ የጀርባህን አከርካሪ። አዎ እኔ ነኝ አረገሽ ስባል ከደስታ በስተቀር ለደቂቃ ያላዘንኩ፣ ሞቅ ካለው ጓዳ ለዘጠኝ ወር የተሸከምኩ። ወደዚህ ዓለም ብቅ ስትል የመጀመሪያ ልቅሶውን በሰቀቀን የተካፈልኩ። አዎ እኔ ነኝ ሴቲት የዚች ዓለም ቅመም የሁሉም መድኃኒት። የአልበርት አይንስታይን ሊዮናርዶ ዳቪንቺ አውሮፕላኑን የፈጠሩ ሁለት ወንድማማች፣ የሼክስፒርና የሎረት ጸጋዬ ዕውቁ ባለቅኔ፣ ያንን ሐማቱማ ኃይሉ ጎመራውን የፈጠርኩኝ እኔ። አው እኔ ነኝ ሴቲት ፍርሃት ያልወጠረኝ የነጻነት ታጋይ፣ የህዝቡ ወታደር፣ ጥላ መከለያ፣ ዋልታና ማገር። እኔ ለመሆኔ የሰው ዘሮች እናት፣ አትሻ ምርምር አትፈልግም ጥናት። አሁን እኔ ንግሴቲ ወላጅ የናብራሽ የነጥፍት የጸጋ የደፈራው የጋይም የገለብ ደፍላ የማርቲን ሉተር ኪንግ የማልከም ኤክስ የማንዴላ የምርሳው ካሳ የሚኒሊክ እናም የጣይቱ የበላይ ዘለቀ የባልቻባ ነፍሶ ወላጅ ነኝ ሲቲቱ ስንት ጀብዱ ሰርተው ስማቸው ያልተነሳ በቅን ጊዜዎች ላይ ያኖሩ ጠባሳ ባለታሪኮቹ የኢትዮጵያ አርበኞች ካላወቅ ተረዳ ናቸው የኔ ልጆች እናም አታውቅም እንዳው ልንገር የመተንፈሻ ሳምባ የደም ስር የነጻነት ምልክት የክብር አሁን ኔ ሴቲ አገር ስለዚህም ክብር ይኖር አው ሴት ነኝ ወሰን ኩይድ ተራሽ ቢዬ አይዲየ
ተነሽ ኢትዮጵያዊት ከ1997 ዓመተ ምህረት በኋላ ወደ ፖለቲካው ዓለም ገባው ያለ አንድ ምሁር ፍየል ከመድረሱ አይነት ሆኖበት የኢትዮጵያ ሴቶች ትግል አያውቁም በሚል የኢራንን ሴቶች በማድነቅ ጽፎ ነበር። የኢትዮጵያ ሴቶች የሀገር ግንባታው የጀርባ አጥንት ሆነው መገኘታቸውን የማያውቅን ሆኖ ነው ማለት ይቻላል። በታሪክ ምዝገባ ተዋበች ቢባል ሌሎቹ ባይነሱም ማንም ሳይያውቃቸው ሊያስፋልቻለም ጣይቱ ስንል ስንቷ ሴት ለሀገር ነጻነት በጀንግን ጋር ቀደምም ሆና እንደታገለች ታሪካችን ይነግረናል። ሸዋረገብንልም አያሌ ሌሎች ሴቶችም የሞሶሎኒን ወራሪ ጦር ብረት አንስተው ደጀን ሆነው ታግለው መስዋዕትነትን ከፍለዋል። ወጣት ተራማሽ ሴቶች ለየካቲት አብዮቱ ፍንዳታም ክብሪት ሆነው በአብዮቱም በሚገባ ተሳትፈው የአብዮቱ ድልም በመኮንኖች ሲቀማ በኢሃፓ ዙሪያ ተደራጅተው በቆራጥነት በመታገል አኩሪ ታሪክን በከተማም በገጠርም አስመዝግበዋል። ለመሆኑ የኢትዮጵያ ሴቶች አልታገሉበት ጊዜ ነበርን? በኢትዮጵያ የሴቶች ቆና ነበር አሁንም አለ። ከዛሬ 42 ዓመት በፊት የፋቅነቱ ታውቆና የሴቶች ትግል የአብዮታዊ ትግል አካልነቱ ተቀባይነት አግኝቶ ትግሉ ቢጀምርም ሴቶች እንደ ሴትነታቸው የሚደርስባቸው በደል ድርብ ድርብርብ ነው መባሉ ዛሬ ጫና ተፈቶት መነሳት መታወስ ያለበት ሆኖ ይገኛል። ባህል ሃይማኖት በሚል ሴቶች ላይ ሲደርስ የነበረው በደል ዛሬ በተለይም ጽንፈኝነት በተፈነበት ወቅት ብሶ ተባብሶ ይገኛል። ዛሬ ታሪክን ከመለስና ከወደኋላ ጉዞ ወደፊት መዘስከስ ማለት የሚቀና ሆኖ ቢገኝም ሴቶች አልተጨቆኑም መጨቆናቸውም የተፈጠረና የሚጠበቅ ነው። ሴት ብቅተኛና ደካማ ናት የሚሉትና ተፍነው የነበሩት አቋሞች ዛሬም የተወገዱ እንዳይሆን ይታወቃል። ተራማጁ ክፍል ከየካቲት 66 በፊት የሴቶች ጥያቄ ብሎ ቢነሳና ይህን መሰረታዊ መፈክር ሲያሰማ ተቀባይነቱ ብዙ አልነበረም። የሴቶችን መብት መርገጡ፣ እኩልነትን መካዱ፣ ትምህርትን መንፈጉ፣ ወንዶች በታች ማድረጉ፣ ለድብደባ ማጋለጡ፣ እድሜያቸው ሳይፈቅድ መዳሩ፣ የሰውነታቸው ተቆጣጣሪ መሆናቸውን መከልከሉ ወዘተ ተፍነው የነበረ ነው። ሴቶች ለራሳቸው ለዚህ ትግል ግንባር ቀደም ለመሆን በመጀመሪያ ቢያዳግታቸውም ቀስ በቀስ መብታችን ይከበር እና ሴቱን ያላከበረ ራሱንም አያከብርም ብለው ግንባር ቀደም ሚናን መያዝ ችለዋል። ተራማጁ እንቅስቃሴም ሴቶች አጠቃላይ ትግሉ አጋል ቢሆኑም በራሳቸው ደረጃ በሴትነታቸው መደራጀት አስፈላጊ መሆኑን በመገንዘብ የሴቶች ስብስቦችና የጥናት ክበቦች በተለይ ሁኔታው በሀገር ቤት በይፋ ስላልተፈቀደ በውጭ ሀገር እንዲመሰረቱ ተደርጓል። ወንዶች የሴቶች ጠላቶች ናቸው በሚል የተሳሳተ መርህ ዙሪያ መደራጀት የሚለውን አቋም ሁሉም ባይቀበሉትም ወንዶች አብዮታዊ ተባሉ አድሃሪ በሴቶች ጥያቄ ላይ ተመሳሳይ የወንድ ትምክተኛ አቋም ሊኖራቸው እንደሚችል ተሰምሮበት ነበር። ይህ ትምክት በቤተሰብም ሆነ በህብረተሰቡ ደረጃ በትምህርት በስራም ወዘተ የተከሰተ ነበር። ሴቶች እንደ ወንዱ የአገዛዝ ጭቆና ሰለባ ቢሆኑም በተለይ በሴትነታቸው ደግሞ ከወንዶች ልዩ በደልና ጭቆና ሲደርስባቸው እንደነበረና አሁንም እየደረሰባቸው እንደሆነ የሚካድ አይደለም። የምናየው ነው። ድርብ ድርብ ጭቆና የተባለው ለዚህ ነው። ሴቶችን ለማደራጀትና ለመታገል ወጣትና ተራማጅ ሴቶች ያደረጉት ጥረት በየካቲት 66 ፍሬ አፍርቶ ሴቶች በዚህ አብዮት ደማቅ ተሳትፎ በማድረግ ትግሉን ጥልቀት ሰጥተውታል። ፋሽስቱ ደርግን ህዝብን ማፈን ሲጀምር ሴቶች ከጭቁኖች ጎን ቆመው ኢህአፓን አቅፈውና ደግፈው በከተማም በገጠርም ቆራጥ ትግል አካሂደው መስዋዕትነትን ከፍለዋል። የቀይ ሽብር ብዙ ሺህ ሰለባዎች ሴቶች ነበሩ። በገጠርም በሚታገለው ሰራዊት ታቅፈው ታሪክ የማይረሳ ጽኑ ትግል አካሂደዋል። ይህ ሁሉ በታሪክ ተመዝግቦ ያለ ነው። ተነሽ ኢትዮጵያዊ ሲባል በስፋት ኢትዮጵያዊ ያተነስተው ሀገር ወዳድነታቸውን ቆራጥነታቸውን አስመስክረዋል። የዛሬው ተነሽ ኢትዮጵያዊ ጥሪን ሰሚና አዳማጭ እንደሚኖረው ምንም ጥርጣሬ የለውም። ጭቆናው ዛሬም ቢከፋ ሴቶቹ ከትግሉ አውድማ አራቁም። ሴቶች ግማሽ ሰማይን በትከሻቸው ያቆሙ ናቸው የሚል አነጋገር አለ። ለሴቶች ተሳትፎም ህዝባዊ ትግል አይሳካም ተብሏል። በዚያው ደረጃ ግን ነፃ አውጪ ወይም አብዮታዊ እንቅስቃሴ ነን ብለው ለስልጣን ሲበቁ የኤርትራው ሻቢያ፣ የአልጄሪያው ኤኒፌል ሴቶችን ከመድረክ ገለል አድርጎ የወንድ ትምክህትን የሚያንጸባርቅ አገዛዝ መስርተዋል። ወያኔም ከዚህ የተለየ አላደረገም። በፈረንሳይ መንግስት ሚኒስቴሮች እኩል በኩል ሴቶችና ወንዶች ሚኒስቴሮች ሲኖሩ በነ ወያኔ አሉ የሚባሉት በጣት የሚቆጠሩ ሴቶች የነ ሰባሃት ነጋን እህት ጨምሮ ሚዛናቸው ገለባ ነው። የሚያሳዝነው ደግሞ በተቃዋሚ መስክ ፖለቲካ የወንዶች ክበብ ሆኖ የሴቶች ተሳትፎና ሚና ደግሞ መገኘቱ ነው። የተቃዋሚውንና የህዝብ ትግል በማዳከም ደረጃ ወያኔም ባዕዳንም የሚጫወቱት ሚና የሴቶችንም ተሳትፎ ከማጫጫት አንጻር ከፍተኛ ሚና አለው። ወያኔ ወጣቶች ወደ ትግል እንዳይገቡ የዘረጋው ወጥመድ የአደገኛ እጾች ልምምድ መስፋፋት፣ ዝሙትና የመሳሰሉት ግንባር ቀደም ሚና ሊኖራቸው የሚገባውን ሴቶች ከጥቅም ውጭ አድርጓል። ሴቶችና ፖለቲካ ውሃና ዘይት ናቸውንም ለማስፈን ዘመቻው ገና አላባራም። ትምክህተኛው ወያኔ ግን የሴቶችን መብት በሰፊው ረግጦ በደል እየፈጸመ መሆኑን መካድ የሚቻል አይደለም። የሴቶች ተሳትፎ ወሳኝነቱ ቁጥራቸው የሚፈርስ ነው። በኢትዮጵያ ወጣቱ ከህዝብ አብዛኛው ሲሆን ከነዚህም ብዙዎቹ ሴቶች ናቸው። እናት እህት የሌለው ወታደር የለም እንደሚባለው ሴቶች ከተደራጁ የጠላትን መሰረት ለማፍረስ አይነተኛ መሳሪያ ናቸው፣ ችሎታም አላቸው። የሴቶች ጥያቄ የትግሉ አካል ነው ሲባል ጭቆናው ያው መደባዊም ጾታዊም መሆኑን ለማቅረብ ነው። ሴት የወንድ ተገዥና ባሪያ ናት የሚለውን አድሃሪ አቋም በባህልና በሃይማኖት ሸፍኖ ማቅረብ ጊዜ ያለፈበትና አሁን ሊያንሰራራ ቢሞክርም መወገዝ ያለበት ነው። የእነ አይሴስን አቋም ሆነ የአክራሪ ክርስቲያኖች አቋም ትክክል አይደለም። ሁሉም ሰው እኩል ነው የሚለውን ካልተጻረርን፣ ዘረኝነት የተፈጥሮ ነው ብለን ካላመንን፣ ሴት የእኩልነት መብት ተፈጥሮን ነፍቋታል የሚለውን መቼም ቢሆን መቼ ልንቀበለው የሚችል አይሆንም። ለዚህም ነው ተራማጁ ኃይል ገና ከጥንቱ የሴቶች መብት ካልተከበረ ድንም ስርየትም ዘበት ነው ሲል የተዋደቀው። በዚህ መንፈስ ነው የኢህአፓ የፖለቲካ መርሃ ግብር በወንዶችና በሴቶች መካከል የእኩልነትን መብት ማስከበር አንድ ግባችን ነው ሲል ከ1964 ዓ.ም ጀምሮ ያሰፈረው። በዝርዝር ለማቅረብ የሚያዝያ 6/1998 መርሃ ግብር አንቀጽ 11 ብንመለከት በፖለቲካ፣ በኢኮኖሚ፣ በማህበራዊ ኑሮና በባህል፣ በትምህርት፣ በጤና አገልግሎት ወዘተ በወንዶችና ሴቶች መካከል እኩልነት እንዲኖር ማድረግ፣ በተመሳሳይ ስራ እኩል ክፍያን ማረጋገጥ፣ የሴቶችን በማህበራዊ መደራጀት መብት ማስከበር፣ ለማህበረሰብ እድገትና ነጻነት የሚስማሙ የጋብቻና የቤተሰብ ግንኙነት ህጎችን ማውጣት፣ በዚሁ ህግ በሚወሰነው መሰረት ለአቅመ ሔዋን እድሜ ያልደረሱ እንዳያገቡ ማገድ፣ ሴቶች ወሊድን ለመቆጣጠር ያላቸውን መብት ማስከበር፣ ሴተኛ አዳሪነትን ለማስቀረት ለሴተኛ አዳሪነት መስፋፋት የሆኑትን ሁኔታዎች ለማስወገድ መጣር፣ ለሴተኛ አዳሪዎች ትምህርትና ስራን ለመስጠት መጣር፣ በኢትዮጵያ ገጠሮች ውስጥ የሴቶችን ህይወት ለማሻሻል አስፈላጊ የሆኑትን የመጠጥ ውሃ ቧንቧዎችን ወይንም ጉድጓዶችን እና የውሃ ቦዮችን የወፍጮ ተከላዎችንና የማገዶ አቅርቦቶችን ቅድሚያ መስጠት፣ የሴቶች መብት መከበሩን ማረጋገጥ። ኢህአፓ ይህን ሲል መሰረታዊውን የስርዓት ለውጥ አስቀድሞና ሴቶችን በሀገራቸው ፖለቲካና ኑሮ ላይ ሚናቸው ተከብሮ መገኘቱን ቅድሚያ ሰጥቶ ነበር ነው። ሴቶች የሚጨቆኑበት ሀገር ነፃ ነኝ ዲሞክራሲያዊ ነኝ ሊል ፈጽሞ አይችልም አይደለም። የአሁኑ ጸረ ወያኔ ትግል ሴቶችን በማነሳሳት በማደራጀትና በትግል በማሰለፍ ላይ ሊመሰረት ይገባዋል። የሴቶች ጥያቄ ስንልም ዛሬም እንደ ትናንቱ የጥቂት ከበርቴና ምርጥ ሴቶችን ጥያቄ በሚል ሳይሆን ሚሊዮኖቹን ሴቶችን የሚመለከተውን የሚነካውን ለማለት መሆኑ መዘንጋት የለበትም። ትምክህትን የማሸነፍ ትግሉ ረጅም ጊዜ የሚፈጅ ቢሆንም መጀመር ያለበት ግን ትላንት ካልሆነ ዛሬ ነው። ትግላችን ይፋፋል።
ስህተትን ማመን ለመጪው ድል ዋስትና ነው። በተደጋጋሚ ያለፈውን ያውም የደም ዋጋ የተከፈለበትን ተሞክሮ በጥሞና መገምገም ይገባናል ስንል ዓላማችን ያለፈውን ጸጋ ብቻ ሳይሆን በተለይም ድክመቶችና ስህተቶችን በማወቅ ለሚካሄደው ትግል እርምትን አድርገን ድልን ለማረጋገጥ እንችል ዘንድ ነው። ዘወትር ከድጡ ወደ ማጡ እንዳይሆን እጣ ክፍላችን ማለት ነው። ከ1953ቱ የመፈንቅለ መንግስት ሙከራ ባለመማራቸው በመንግስቱ ላይ መፈንቅል የሞከሩት በሕይወታቸው ዋጋ ከፈሉ።
አምባገነኑም አገርን ለገንጣዎች አመቻችቶ ሊሰጥ ይቻለ። ኢህአፓንና ያን ጀግና ትውልድን የሚተቹትም ሀቅና ምርምርን ወደ ጎን የተዉ ከመሆናቸው ሌላ ስህተት ከሚሏቸው መማራቀቷቸው ውድቀትን በራሳቸው ላይ ጋብዘው ለወያኔ ሰለባ ሆነዋል። የ1997ን ሁኔታ እና የቀጠለውንም ያጤኗል። ስህተቶች ተደጋግመዋል፣ ድክመቶችም ቀጥለዋል። ወያኔን ማስወገድ የሚቻልባቸው እድሎችም አምልጠዋል። የኢህአፓ አመራር በጥር የካቲት 1971 ዓ.ም ምህረት አራተኛ ጠቅላላ ጉባኤውን በማድረግ ሰፊ ግምገማ አካሂዷል። ግምገማው በጽሑፍ መስፈር የሌለባቸውን ጉዳዮች በጽሑፍ ማስመሩና ሲገመግምም ሌላ ስህተትን ከመፈጸም ባለመራቁ ጉዳት ቢደርስም ያደረገው ግምገማ ግን ከሞላ ጎደል ጠቃሚ ነበር። አያሌ ስህተቶችን የፈጸመው በአመራር የነበር አንድ ግለሰብ በተከተለው የተሳሳተ መንገድ ቢሆንም አመራሩ ይህንኑ ጠቅሶ ከኃላፊነት ለመራቅ ሳይሞክር ራሱን ጥፋተኛ አድርጎ ወቅሷል። እንደተፈራው ሰነዱ ወደ ጠላቶች እጅ ገብቶ ዛሬ ወያኔ ድርጅቱን ለመወንጀል እየተጠቀመበት ነው። በግምገማው ሰነድ መግቢያ ላይ ድርጅቱ ያሰፈረውን ሰፋ አድርገን እንጥቀስ። ኢህአፓ የኢትዮጵያ ጭቆን ህዝቦች ብሶትና ዋይታ አመጾ የወለደው የበኩር ልጅ እንደመሆኑ መጠን ከፋሽስታዊ አመጻ ጋር ግብግብ እንዲገጥም ጽዋ ፈንታ ደርሶታል። ገና በእድሜ ሳይበለጽግ በልምድ ሳይዳብር በጮርቃነቱ የተጣለበትን ይህንኑ ታሪካዊ ኃላፊነት ለመወጣት የተፈጠረበት ከ1964 ዓ.ም በተለይም ከ1966 ዓ.ም ጀምሮ አዳዲስና ተለዋዋጭ ክስተቶች ሳያደናግሩት፣ ውስብስብ ሁኔታዎች ሳይቀይሩት የትግሉን አውድማ ያጥለቀለቀው ህዝባዊና አብዮታዊ ኃይል በሰፈነው ፋሽስታዊ ጥልመት ሳይደናበር ትክክለኛውን የትግል ፈለግ ይዞ እንዲጓዝ የአጥቢያ ኮከብ ሆኖ ጸዳሉን ፈንጥቋል። ኢህአፓ በዚች የሰባት ዓመት ዕድሜው ውስጥ የቅጽበት እፎይታ ሳያገኝ ብዙ ተሞክሮችን አካብቶ የልጅ አዋቂ ሆኗል። አያሌ ቆራስ ታጋዮችን አፍልቋል። የበለጸገ ድርጅታዊ የሥራ ልምድ አግኝቷል። በአገር ውስጥም በውጭ አገርም ታዋቂነትን አትርፏል። አብዮታዊ ንድፈ ሐሳብን ከግብር ጋር ለማዋሃድ ያደረገው ቅልጥፍናና ችሎታ፣ ድርጅታዊ ጥንካሬውና ትግሉን ሲጀምር የተከተለው የፖለቲካ መስመር ጥራት በሰፊው ህዝብ እንዲታቀፍ አድርጎታል። ከአንዳፍታም ከጎኑ ሳይለይ ግንባሩን ሳያጥፍ በከፈለው አቻ የማይገኝለት መስዋዕትነት የጭቆኑን ህዝብ ጋሻ መከታነቱን አስመስክሯል። ከሁሉም በላይ ለቆሙለት ትክክለኛ ዓላማ፣ ለጭቆኑ ህዝብ ፍቅር፣ ወደር በሌለው ላባደራዊ ሞራልና ጀግንነት በትግል ሜዳ የሚወድቁ ቆራጥ ታጋዮችን በማፍራት ለረጅሙ ትግል አስተማማኝ መሰረት የሚሆነው አብዮታዊ ትውልድ ታንጸው የሚወጣበትን ባህልና ገብላዊ የህይወቱን ፈለግ ሊከተልም ችሏል። ይህም ሆኖ ኢህአፓ ግን ለጋ ፓርቲ እንደመሆኑ መጠን ተማሪም አስተማሪም ሆኖ እየታገለና እያታገለ ትግሉን በሚመራበት ጊዜ ብዙ ድክመቶችን አሳይቷል። አያሌ ስህተቶችን ፈጽሟል። ኢህአፓ ምን አይነት አበይት ስህተቶችን ሰራ? ምን ጉልህ ድክመቶችን አሳየ? የፓርቲው ትክክለኛ መስመር ተዛብቶ እንዲቀርብና ይኸው መዛባትም ተጸባርቋል። የአንዳንድ መሮዎች በትክክል በስራ ላይ አለመዋልን እንመለከታለን። የመዋቅር ከህቡ አሰራር ጋር አለመጣጣምን እንገነዘባለን። የመደባዊ ይዘት ሚዛኑን ያልጠበቀ ምልመላ እንደተካሄደ እንረዳለን። እነሆም የፓርቲው አመራር የፓርቲውን የሥራ ክንውንና ሰራዊቱንም በአንዳንድ ዘርፍ ገምግሞ ሲያቀርብ፣ ይህ ባለፉት ዓመታት ሁኔታዎች ባለመፍቀዳቸው የዘገየ ግምገማ የሚከተሉትን ግቦች እንዲመታ የታቀደ ነው። የተፈጸሙት ስህተቶችና ጥፋቶች ምን ምን እንደሆኑ የመስመር፣ የመዋቅር፣ የአሰራር፣ የመርህና ወዘተ ነጥሮ ማውጣት፣ ስህተቶቹንና ጥፋቶቹን በማረም ዳግመኛ እንዳይሰሩ ለማድረግ፣ ከስህተቱ ትምህርት ለመገብየት በመገምገም፣ በመተንተን፣ በመጭበቅ ፓርቲውን ውስጣዊ ተሃድሶ ለማቀዳጀት። አንድ የላባደር ፓርቲ በየጊዜው ራሱን ካልገመገመ የፖለቲካ መስመሩን ርዕቱነት ያቋሙን ትክክለኛነት ያሰራሩን ዲሞክራሲያዊነት የመዋቅሩን አመችነት የመርሆዎቹን ተፈጻሚነት የመደብ ይዘቱን ሚዛናዊነት ካልመረመረ ከዚህም ተነስቶ በስህተቶቹና ድክመቶቹ ላይ በፍጹም በቆራጥነት ለመመስ ዝግጁና ስንዱ ካልሆነ ስህተቶቹ እያጥለቀለቁት ድክመቶቹ እየደፈቁት ቀስ በቀስ ለአባደራዊና አብዮታዊ ጠባዮቹን እየጣለ የአብዮት መሪነቱን እየረገገ ያመስ ቀንዱ እየዛለ ከላሽ ፓርቲዎች በተቆለቆሉበት ጎዳና ማዘቅዘቅ ይጀምራል። ያም ሲል የፓርቲው ውስጣዊ ዴሞክራሲያዊ ህይወት ይጠፋና የርዕዮተ ዓለም ትግሉ ይገፋል። ውዳን የሚገኑበት ብዙሃን የሚሸማቀቁበት አፍላቂነት የሚታቀምበት በአጠቃላይም ፓርቲው በጭቁኖች መደባዊ ጥቅም ላይ የሚደራደርበት ሁኔታ ይፈጠራል። ያፓ ሀቀኛ የለባደሩ ፓርቲ እንደመሆኑ መጠን ገበናውን አይሸሽግም። ከስህተቶች ጥብቅና አይቆምም። የተያዘው የትግል ጎዳና ረጅምና ዘወርዋራ እንደመሆኑ መጠን ግስጋሴው ይሰምር ዘንድ ለጉዞው ምዕራፍ እያበጀ የተጓዘበትን አቀበት ቁልቁለት ወለፍ ዘነፍ ያለበትን የገደፈውን ያከለውን ያጠፋውን ያለማውን በጽሞና መልሶ በመመልከት አካባቢውን በመማተር ጥልቀት ያለው ምርመራ ያካሂዳል። ከዚሁም ዘንድ ስህተቶቹና ድክመቶቹን ነቅሶ አውጥቶ መነሻቸውን ሂደታቸውን የተፈጸሙባቸውን ሁኔታዎችና ያደረሱትን ጉዳቶች አጢኖ ከነዚህ ስህተቶች እና ድክመቶች የሚቀሰመውን ትምህርት በአኩሪሎች ካከማቸው የዳበሩ ልምዶች ጋር አቀናጅቶ ትቢያውን አራግፎ እልሁን ከልቶ በግለሂ ጸብቶ አዲስ ሕይወት ነስቶ ለሚቀጥለው የትግል ምዕራፍ በብቃት ፈጠም ብሎ ይነሳል። የጥቅሱ መጨረሻ ይህን ያለው ኢህአፓ ሰፊ ግምገማ አድርጎ ራሱን መውቀስ ባለበት ወቅሷል። ከዚህም ጋር መነሳት ያለበት ደግሞ ይህ አራተኛ የአመራር ጉባኤ በርካታ ስህተቶችን ለማረምና ሊያስተካከል ሲነሳ በአንጻሩ ለምሳሌ የኤርትራ ግንባሮችን በጥብቅ ቢያወግዝም የመገንጠል መብት በሚለው ደረጃ ላይ ያደረገው ማስተካከል አልነበረም። ይህን መብት ማወቁ ለአንድነት ይበጃል ከሚለው ግንዛቤና ድምደማ በመነሳት ማለት ነው። በሁለተኛው ጉባኤ ቋራ በ1976 ዓ.ም ግን በመርህ ደረጃ ተገቢውን እርምት አድርጎ ግንባር ቀደም ድርጅት የሚለውን ሰርዞ ጸረ ኢምፔሪያሊስት አቋም ያላቸው ድርጅቶች ብቻ የሚለውን ሰርዞ መድበለ ፓርቲ ይስፈን ብሎ አቋሙን ቀይሯል። እስከ መገንጠል የሚለውን አቋምም ሰርዞ ለኤርትራ የፌዴሬሽንን መፍትሄ አቅርቦ ባለበት ወያኔ ግን ተኝቶ የነቃ ይመስል በድንገቱ የአልባንያ አፋኝ ስርዓትና የስታሊን አዳናቂ ሆኖ ብቅ ከማለት በተጨማሪ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ የሚያጓራበት ጊዜ ነበር። ወደ ተነሳንበት ርዕስ ስንመለስ ዋናው ነጥብ ድርጅቶች ድክመታቸውንና ስህተታቸውን አጢነው መፍትሄ መፈለጋቸው ዋና መሆኑን ይጠቁማል። ወያኔ ለስልጣን ከበቃ በኋላ ራሱ ተቃዋሚ ድርጅቶች ብዙ ስህተቶችን ፈጽመዋል። ወያኔ ኢህአዴግ ኢትዮጵያዊ ሆኗል ብለውም ስህተትን የፈጸሙ ጥቂቶች አልነበሩ። ቢያብሩትና ቢተባበሩት የተሰለፉትም ሆነ ተባባሪው የሆኑትንም የምንረሳቸው አይደሉም። ጠባቦች ደግሞ በወያኔ ተባባሪነት የፈረደበትን አማራ ሊያጠፉ ተሰልፈው የአሶሳ ወንጀላቸውን በበደኖና አርባ ጉቦ በአሰቦትና ምስራቅ ወለጋ ደግመዋል። አጠፋን ተሳሳትን ሲሉ ግን እስከ ዛሬ አላዳመጥንም። ይባስ ብሎ ጸረ አማራው ዘመቻና የዘር ማጥፋቱ ጥቃት ተጠናክሯል። ወያኔ ኢህአፓን ወቅቶ ለስልጣን ሲበቃም በማውገዝ ፈንታ ልጆች ያሉት ነበሩ። ተፋስተን ነበር ሲሉ ግን እስከ ዛሬ አልሰማናቸው። ከነመለስና ታምራት ጋር ሲተቃቀፉ የነበሩትን የወያኔ ሽመኛ የነበሩትንም ተፋስተን ነበር ሲሉ ገና አልሰማንም። ይባስ ብለው ጸረ ወያኔዎችን አውጋሽ ሆነዋል። የሹም ዶሮ ሆነው ከሂስ በላይነን በሚል እሻከሉን ለሚሉት ይህን የኢህአፓ የአራተኛ አመራር ጠቅላላ ጉባኤ የመደምደሚያ መግለጫ እንዲያዳምጡ እንጋብዛቸዋለን። የኢህአፓ ማዕከላዊ ኮሚቴ ፖለቲቢሮው ጭምር ያሳያቸው ድክመቶችና የፈጸማቸው ስህተቶች መላውን ኢህአፓ በጣም እንደጎዱት የተደረጉት ግምገማዎች ግልጽ አድርገዋል። ከነዚሁም ዘንድ የኢህአፓ ማዕከላዊ ኮሚቴ ላሳያቸው ድክመቶችና ለፈጸማቸው ስህተቶች ከፍተኛ ግለሂትን አድርጓል። በጸማቸውን ስንተቶችና የነበሩትም ድክመቶች ለአባላት ያቀርብ የእርገቱ መድህን ዋስትና የጥንካሬው መሰረት ያቸናፊነቱ ምልክት ራሱን ትሁት አድርጎ የሚማር የሚታረም ብቻ መሆኑን በማመንና ይህ በቆራት ታጋዮች ጀም ተላቅጦ በስጋቸው ተነስኖ በአቅማቸው ተገንብቶ የቆመ የአብዮታውያን ድርጅት ለአባደራዊ ባህሪውን ጠብቆ በዚህ ዘዴ የጎበጠውን ማስተካከል የተቀረፈውን መለሰን መጥፎ ልምዶችን መወገድ እንዳለባቸው በማመን ነው። አንድም ደግሞ አባላት በድርጅታቸው አብዮታዊነት ላይ ያላቸውን እምነት ለማጠናከርና በዚህ አጋጣሚ ተጠቅመው ያልታዩ የተዘለሉ ስህተቶችን እንዲጠቁሙ በማድረግ ግምገማው የዳበረና የፓርቲውን ሁለንተና የዳሰሰ እንዲሆን ስለሚያስችል ነው። የጥቅሱ መጨረሻ ተመሳሳይ ግምገማ ያደረገ ሌላ ድርጅት አለን? ኢህአፓ ባደረገው ግምገማ የዛሬ 35 ዓመት ማለት ነው ገንጣዮችን ሁሉ በጠላትነት ፈርጆ የተገኘ ነበር። ዛሬ ከወያኔ ጋር ሲተቃቀፉ የነበሩ መለስ ብለው ከወያኔ አበረ ብለው ድርጅቱን ሊወቅሱ ሲነሱ ምንኛ ዋሾ መሆናቸውን መገንዘብ እንችላለን። ዛሬ ተቃዋሚ ነን ከሚሉት ውስጥ ስንቶቹ የወያኔ ወዳጆች ተሿሚዎች እንደነበሩና እስከዛሬ ሳጠፋን እንዳላሉ መቼ ረሳን? እነዚህን ግን ዛሬ ታጋይ አገር ወዳድ ብለን አቅፈን እንደምንጎተት የምናውቀው ነው። ይህም ወደ ዛሬው ተጨባጭ ሁኔታ ያመጣናል፣ ቀጣይ ድክመታችንንም ይጠቁመናል። የፈጸምናቸው ስህተቶች በርካታዎች ናቸው። ማረም ሲገባን ግን ድርቅ ብለን ትክክል ነን ብለን በመቀጠላችን ትግሉን ጎድተናል። ወያኔ በኢህአፓና በህዝብ ሬሳ ላይ ተረማምዶ ለስልጣን በአሜሪካኖች እርዳታ ሲበጣ ወጣት ተማሪዎችና እነ ኢህአፓ ሲቃወሙ ጊዜ እንስጣቸው ብለው መደገፍ ብቻ ሳይሆን ተሿሚና አጫፋሪ ሆነው የተገኙት እስከዛሬ አጠፋን አላሉ፣ ህዝብንም ይቅርታ አልጠየቁ። ወያኔ በተቃወሙትና በአማራው ህዝብ ላይ ሲዘምት ተባባሪ የሆኑትና ፍጅትም የፈጸሙት እስከዛሬ አጠፋን ሲሉ አለመደመጣቸው ብቻ ሳይሆን ታጋይ ተብለው ተሞካሽተው ተቀበሏቸው ስንባልም ተቆይተናል። ከመለስና ታምራት ጋር ሲጨባበጡ ሲደጋገፉና ሲሳሳቁ ሲሳለቁብን የነበሩትን አጥፍተን ነበር ሲሉ የሰማ ካለ ይንገረን እንጂ ዛሬ ዋና ተቃዋሚ ነን ሲሉ አድምጡ እየተባለ ነው። በቀይ ሽብር ወንጀል ስንቱን የቀጠፉትም ጸረ ወያኔን ማለታቸው ላይ በቃ ተመልሰው ከሽብራቸው የተረፈውን ሊያጠቁ ሲቧርቁ አገር ወዳድ ብለው የሚያቅፏቸውንም ታዝበናል። ያን አገራችን ትውልድ ጨፍጫፊ ኮሎኔልንና ማፈሪያ ምክትሉንም ለቃለ መጠይቅና ለህትመት ያደረሱትንም አጠፋን ሲሉ አሰማን። ስህተትን ታቅፎ እሽሩሩ እየተባለ ነው። የህብረትን ምስረታ ያደናቀፉትና ኋላም የጎዱት አጠፋን ብለው ከስህተታቸው አልተማሩ። የ1997ቱን ምርጫ መደናቀፍን በተመለከተ ከአሜሪካና እንግሊዝ ጋር ሆነው ትግሉን ያፈኑት ተፋፋተን ነበር ሲሉ ለመስማትም አልታደልንም። ወያኔ ለምን የህዝብን ድል ሊነጥቅ ቻለ? የት ላይ ተፋፋተን የሚል ግምገማ አልተደረገም። የዛሬው ወያኔ ነገ ሸሚዙን ሳይቀይር የህዝብ ጎራ ዋና ታጋይ ይባላል። ወንጀለኛ ንስሐ ሳይገባ ይታቀፋል። ታጋይ ተብሎ የታቀፈው ደርጉ መሐሙድ አጋር የት ደረሰ? ልደቱ ክህደቱስ? ከመለስ ተጣላን ያሉት ወያኔዎች መቼ ህዝብን ይቅርታ ጠየቁ? መቼ ወያኔ ጋር ተጋጩ? ተቆራረጡ? እነ ጻድቃንና ስዬ ዛሬ የት ናቸው? ትናንት ራሳቸውን አዋቂ ምሁር፣ ዶክተር፣ አምባሳደር ብለው ህዝብንና ትግልን የጎዱትን ዛሬም አዋቂ ብለን ለዲስኩርና ስብሰባ እየጠራናቸው አይደለንም? የሻቢያ ቅጥፈኞችን ታጋይ ተብለው ለመድረክ እየበቁ አይደለም? በህዚናችንና በአንጎላችን ላይ የተኛን ብንመስል መቃወም የለብን። ከስህተታችን መማር አልቻልንም። ስንቴ አዋጡ አምጡ ተብለንስ ታልበናል? በቃ ማለቱስ ምን ነው ከበደን? $500 አርበኛ፣ በግድብ ግንባታ አዋጭነት አገር ወዳድ ትባላላችሁ ስንባል አልተሞኘንም? ኢህአፓ ህልውናውንና መርሁን ጠብቆ ሊቆይ የቻለው ራሱን በየጊዜው እየገመገመ ከስህተቱ ሊማርና ሊነጻ በመጣሩ ነው። ማንም ድርጅት ስህተትን ቢፈጽም የሚጠበቅ ከተግባር ይራቁ ብቻ ናቸው ተጨባጭ ስህተትን የማይፈጽመው ምንም እንኳን ከተግባር መራቃቸው ከባድ ስህተት ቢሆንም። ቀዠት ተፈርቶ ሳይተኙ አያድሩም የተባለውን ያስታውሷል። ስህተት ፈጽም ይሆናል በሚል ፍርሃት ከትግል መራቅ አይገባም። ስህተትን ግን ለማረም ቆርጦ መነሳት ይገባል። የህዝብ ትግል ተመክሮ ትልቅና ሰፊ ትምህርትን ይሰጣል። ይህም በጥሞና መመርመሩ ተገቢና ግዴታም ነው። ለምን የህብረት ጥረቶቻችን የጠበቅነውን ውጤት አላስገኙም? ወርቅ አጋጣሚዎችን መጠቀም ለምን አቃተን? ለምንስ ዛሬም ቢሆን መተባበር አቃተን? ለዚህ ሁሉ መልሱ ተመክሮና ግምገማ ስህተትን አምኖ መቀበልን ይጠይቃል። ሂስ ሲቀር ተደፈርን ተጠቃን ብሎ መቆጣትና መቀየሙ ከቀደመ ስህተትን እየፈጸሙ አይኔን ግንባር አድርገው ያጠፋሁት የለም ብሎ መድረቁ አቋም ከሆነ ከስህተት መማሩ ከከበደና ይባስ ብሎም ስህተትን መድገሙ ፈሊጥና ፍልጹም ፖለቲካ ከተባለ ባለበት እርገት ሳይሆን ከድጡ ወደ ማጡ መስመጡ የግድ ይሆናል። አላውቅም አስገድሎ አያውቅም ይላልና ያገራችን ሰው አላውቅም ማለት ጸያፍ አይደለም። በተለይም ራሳቸውን የህዝብ መሪ አይንና ጆሮ ወዘተ የሚሉ በተቻለ ትሁት ሆነው ያጠፉትን አምነውና አርመው ወደፊት ለመጓዝ ዝግጁ መሆን ይጠበቅባቸዋል። ትግሉ ለትኬቱ ይሄን ይጠይቃቸዋልና የንዶድ ሙቀጫ የለምና ራሳችንን በሂስና እርምት ማጠራከር ይገባናል። ወያኔ ስልጣን ከያዘ ጀምሮ የተቃዋሚው ጎራ አያሌ ስህተቶችን በመፈጸም በራሱ ላይ ቀንበርን ጭኗል። ይህን መካድ አይቻልም። ጊዜውን ስንቃኝ የፈጸምነውን ስህተት መረዳት እንችላለን። ባዕዳንና ወያኔ ከፈጸሙብን ጥቃት ባልተናነፈ የራሳችን መሪ ተብዬዎች ዶክተር አዋቂ ኢንጂነር ባዮች የፈጸሙት ስህተትና በደል ልክ የለውም። ዋናው ጥፋት ግን ስህተትን ለማረም ድፍረት ማጣቱ ነው። አገርና ትውልድን ያጠፋውን ፈርጣሽ ግለሰብ መድረክ ሰጥተው የሚያዳንቁ አጠፋችሁ ሲባሉ አዎ ተሳስተን ነበር ማለቱ አቅፋቸዋል። አገርን እያጠፋ ካለው መንግስት ስር የወደቁ ከትቢያው አንነሳ ብለው እስካሁን አሉ። ህዝብን እንደ ዕቃ የየሸጡ አገር ወዳድ ተብለው መድረክ እየተሰጣቸው ነው። ታዲያ የራሳችን ጠራት ራሳችንን ቢባል ምን ስህተት አለው? ስህተታችንን አውቀን እና አምነን እንታረም። አንታበይ፣ ትሁትና የህዝብ አገልጋይ እንሆን። አሁንም ቢሆን ለመታረም ለማበርና ለመጠናከር ጊዜው አለን። እናቴ አልተውሽም። እማማ የኔ እናት አድምጪኝ ልንገርሽ፣ እኔ የምወድሽ እኔ የማፈቅርሽ ደልቶኝ ተመችቶኝ ኖሮኝ እንዳይመስልሽ።
አዎ ተጠምቻለሁ በጣም ርቦኛል አዎ ተበድያለሁ ጭቆና መሮኛል ግፋን ገፍክፎኛል ርሳት ገፍፎኛል ችጋር ጠንቶብኛል ማሰብ ማሰላሰል ቅንጦት ሆኖብኛል መናገር መተንፈስ በግፍ ያስመታኛል ያስደበድበኛል ፍርደገም ድልዳኛ ወህኒ ያስጥለኛል ያምባገነን ጥይት አካሌን ያሰኛል ማየልን ገርሽ እጅጉን አሞኛል መኖር አስጠልቶ ሞቴን ያስመኘኛል ግን ይሁንላለው አሰላስልና ከኔ ምቾት ይልቅ አንቺን አስብና አሁንም ልቸገር አሁንም ልጎዳ በኔ ያልፍ እንደሆን የዘመናት ዕዳ በኔ ያልፍ እንደሆን ክፉ ነገር ሁሉ ይጥናብኝ ስቃዩ ይጥናብኝ በደሉ ነያቱም ማማ ቃል ተገባብተናል እንዳንከዳዳ ምን ችግር ቢቆላል ምን ቢጠፍሰን ፍዳ ከተውለድ ተላልፎ በኔ ላይ ያረፈ በለም ለሙመስክሽ በደም የተጻፈ አዎ ቃላለኝ ቃላለሽ ላትከጂኝ ላትከዳሽ ላትተይኝ ላትተውሽ በረሃብ በችጋር አንጀቴ ተጣጥፎ ምን ብዋረድ እንኳ ክብሬ ሁሉ ረግፎ ከአያት ከቅድማያት ባደራ የወረስኩት ቃል አለኝ ማልተወው በልቤ ያኖርኩት እናቴ አልተውሽም ገለው ለሚበሉሽ አካልሽን ቆራርሰው ለጅብ ለሚሰጡሽ መቼም አልጠላሽም የኔ ማማ ኢትዮጵያ ያውሬ ቤት ብትሆኝም የጅቦች መራቢያ ከሆድሽ የወጡት ጡት ነካሽ ልጆችሽ ስምሽን ሲያጎድፉ አካልሽን ሲቆርሱሽ ባይኔ እያየው ቆሜ በሕይወት ከምኖር ይሻለኛል እኔስ ድፍት ብዬ ብቀር አዎ እኔ ልደፋ ስምሽ ከሚጠፋ እኔ ልበልፍስስ ያንቺ አካል ከሚፈርስ አዎ እኔ ልሰንጠቅ የኔ አካል ይቆረስ ባንቺ ግን አገሬ አንዳች ክፉ እንዳይደርስ አንቺ ግን ኢትዮጵያ ክፉ ከምሰማ የኔ ጆሮ ይቆረጥ የኔ ጆሮ ይድማ የኔ አይን ይጓጎጥ ጨለማ ይውረሰኝ ስትፈርሺ ስትጠፊ በቁም ከሚያሳየኝ አንደበቴ ይዘጋ ልደፈን ልደንቁር አንቺ ሞት ስትሞቺ ከምሆን ምስክር የኔማማ ኢትዮጵያ ውድ እናት አገሬ አንቺን በመውደዴ አንቺን በማፍቀሬ እድሜን በሙሉ ሲተፋብኝ ኖሬ ግና ይህም ሆኖ አልቀነሰም ፍቅሬ ማማ የኔ እናት ፍቅርሽ መች ይሽራል እልፍ አእላፍ ዓመት ዘመን ይሻገራል ሞት እንኳ አይገታውም ዘላለም ይኖራል መስሏቸው ነበረ እነሱስ የተውኩሽ ተበደልኩኝ ብዬ አንቺን የምጣላሽ ሰው እናቱን ጠልቶ ከልቡ ተጣልቶ ወዴት ይሰደዳል የት ይሄዳል ሸሽቶ ቤቴ ልሙት እንጂ ያው እንደ ልማዴ እዚህም እዚያም ሞት ነው አይቀርም መሄዴ።